ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 13 2016 ዓ.ም ዝግጅታችን ጀመረ።
አልሸባብ በኢትዮጵያ ላይ የሰነዘራቸው ጥቃቶች ስጋት ሆነው ይቀጥላሉ።
ኢትዮጵያ ውስጥ ኢትዮጵያውያንን የአገር በቀል ሽብርተኝነትን ማበልጸግ በሚል ስትራቴጂ የተለያዩ ብሔር ብሔረሰቦች የወጡ ሃይማኖትን መሰረት ያደረጉ ጽንፈኝነትን ፕሮሞት የሚያደርጉ ኃይሎችን በማስታጠቅ በማሰልጠት ሆም ግራውንድ ቴሮሪዝም ወይም አገር በቀል ሽብርተኝነትን ማስፋፋት ላይ ከባድ ስራ እና እንቅስቃሴ ሲያደርግ ነበር።
የሰማችኋቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራን ነው። አልሻባብ በሶማሊያ ጎረቤት ሀገሮች ላይ የሚያደርገው ተከታታይ ጥቃት በአፍሪካ ቀንድ ላይ የደቀነውን ስጋት በተመለከተ የባለሙያዎች ትንታኔ ይዘናል።
መስተካከል ያለበትን ባለሙያዎች የሚናገሩትን ነገር ሰምቶ ፍሮንቱ ላይ እዛ የሚሰራበት ቦታ ላይ ባለሙያዎች ስምሪት ኖሮ በሄክታር ምን ያህል ደን ያለው በዛ ቀበሌ ላይ የፈጠርከው የሚለው ጥያቄ ነው ያለበት እንጂ በችግኝ ምን ያህል ሚሊዮን ምን ያህል ግሬን የሚለውም ብንቶ።
አሁን ደግሞ የሰማችኋቸው የአካባቢ ደንና የአየር ንብረት ለውጥ ኮሚሽን የደን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ የሆኑትን ዶክተር ይተብቱ ሞገስን ነው። በዚህ ዙሪያም ሰፋ ያለ ዘገባ ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መስከረም 13 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን። በምሽቱ መሰናዷችን ሌሎች ማህበራዊና ኢኮኖሚያዊ ጉዳዮችንም እንዳስሳለን። ዘና የሚያደርጓችሁንም ሙዚቃዎች አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ኢትዮጵያዊቷ አትሌት ትግስት አሰፋ በበርሊን ማራቶን የዓለም ሪከርድ ሰበረች። አትሌት ትግስት አሰፋ በዛሬው ዕለት በበርሊን በተካሄደው የሴቶች ማራቶን የዓለም ሪከርድን ሰብራለች። ትግስት 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባት ቀድሞ ተይዞ የነበረውን ሪከርድ በ2 ደቂቃ አሻሽላለች። ባለፈው ዓመት ባደረገችው ውድድርም የግል ምርጥ አሸናፊ የነበረችው ትግስት አሰፋ ከጎርጎሮሳውያኑ 2019 አንስቶ በኬንያዊቷ ብርጊድ ኮስጌን የሁለት ሰዓት ከ14 ደቂቃ ከ4 ሰከንድ ተይዞ የቀየውን ሪከርድ በማሻሻል በዛሬው ዕለት አዲስ ሪከርድ አስመዝግባለች። ከውድድሩ አጋማሽ በኋላ በአስደናቂ ፍጥነት መሮጧንም ሮይተርስ ዘግቧል። የዓለም ሪከርድን ለመስበር ነበር እየሮጥኩ የነበረው፣ ነገር ግን ይህንን ሰዓት አስመዘግባለሁ ብዬ አልጠበቅኩም። ይሄ የከባድ ልፋት ውጤት ነው በማለት ከውድድሩ በኋላም ደስታዋን አጋርታለች። ትግስት አሰፋ የቀድሞ የ800 ሜትር ሯጭ ነበረች። ይህ የዛሬ ውጤትም ለፓሪስ ኦሎምፒክ 2024 ኢትዮጵያ እየተዘጋጀች ባለችበት ሰዓት የተደረገ ሲሆን ትግስት አሰፋ ከጋዜጠኞች በዚህ ውድድር ላይ ትሳተፍ እንደሆነ ተጠይቃ አሁን ነጥብ አስመዝግቤያለሁ፣ ነገር ግን ይሄ ውሳኔ የእኔ ሳይሆን የባለስልጣናቱ ነው። እኔን ለቡድኑ የሚመርጠኝ ብሔራዊ ኮሚቴው ነው በማለት ምላሽ ሰጥታለች። ኢትዮጵያ፣ ግብጽና ሱዳን በህዳሴው ግድብ ዙሪያ ውይይታቸውን ቀጥለዋል። ትላንት ቅዳሜ ዕለት በኢትዮጵያ ሱዳንና ግብጽ መካከል የውጥረት አጀንዳ በሆነው በህዳሴ ግድብ ዙሪያ የሚደረገው ሁለተኛው ዙር ውይይት ተጀምሯል። ኢትዮጵያ በዚህ ወር መግቢያ ላይ አራተኛውና የመጨረሻው ዙር የግድቡ ውሃ መሙላቷን አስታውቃ ነበር። ይህም ድርጊቱ ህገወጥ ነው የሚል ፈጣን የሆነ ውግዘትን ከካይሮ አስከትሏል። ግብጽና ሱዳን በ4.2 ቢሊዮን ዶላር ወጪ እየተገነባ ያለው ግድብ የአባይ ውሃን መጠንን ያሳንስብናል በማለት ኢትዮጵያ ስምምነት ከመደረሱ በፊት የውሃ ሙሌቶችን እንዳታደርግ በተደጋጋሚ መጠየቃቸው የሚታወስ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ቀድሞ ትዊተር በመሰኘት በሚታወቀው በአሁኑ ኤክስ የማህበራዊ መገናኛ አውታር በኩል ሶስቱ ሀገራት ሁለተኛ ዙር ውይይት በአዲስ አበባ መጀመራቸውን አስታውቋል። ሚኒስቴር መስሪያ ቤቱ ኢትዮጵያ ውጤታማ የሆነ ድርድር በማድረግ በሶስትዮሽ ውይይቱ አማካኝነት መፍትሄ ለማግኘት ቁርጠኛ ነሽ በማለት በኤክስ የማህበራዊ መገናኛ ሪፖርተር ላይ አስታውቋል። ግድቡ ሲፈጸም የሚያመርተው የኤሌክትሪክ ኃይል መጠንም ሀገሪቱ አሁን ከምታመርተው በእጥፍ የሚልቅ ሲሆን ይህም 120 ሚሊዮን ህዝብ ላላት ሀገር ትልቅ ማዕከላዊ የልማት እቅድ ነው። በእርስ በርስ ጦርነት እየታመሰች የምትገኘው ሱዳን ባለፉት ዓመታት በግድቡ ዙሪያ ያላት አቋም ተቀያያሪ ሆኗል። በአንጻሩ የተባበሩት መንግስታት ድርጅት በጎርጎሮሳውያኑ 2025 ቀጠናውን እያሰጋ ያለው ድርቅና የአየር ንብረት ለውጥ ሳቢያ ግብጽ ሙሉ ለሙሉ፣ ሱዳን ደግሞ በከፊል የውሃ እጥረት ያጋጠማቸዋል ሲል ተንብየዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የዓለም መንግስታትን ለማንቃት ያለመ ጠንከር ያለ ንግግር አደረጉ። ዋና ጸሐፊው ሊወጡት የማይቻል ቀውስ ውስጥ ሆነናል፣ ለታላቅ ክፍፍል ጥቂት ጋት ብቻ ነው የቀረን ሲሉ የዓለምን ሁኔታ አስቀምጠዋል። ግጭት፣ መፈንቅለ መንግስትና ቀውስ በብዙ ቦታዎች እያየለ መጥቷል። ዋና ጸሐፊው ባለፉት ዓመታት የባለጸጋዎቹ የሰሜን ሀገራትና በድሆቹ በደቡብ ሀገራት እንዲሁም በምስራቅና በምዕራብ ያለውን ሁኔታና በሰው ሰራሽ ልህቀት በኩል ስለታለፈው አዲስ መስመርም በንግግራቸው ማካተታቸው ይታወሳል። በዚህ ዓመትም በቀውስ የተሞላ ሽግግር ነው በማለት የዓለም መንግስታት አጣዳፊ የሆነ እርምጃ እንዲወስዱ ጥሪ አቅርበዋል። ጉቴሬስ አንድ በመሆን ምላሽ መስጠት ያቃተን ይመስላል በማለትም ወቀሳ አቅርበዋል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ከጅቡቲና ከሶማሊያ ፕሬዝዳንት ጋር በጅቡቲ በዛሬው ዕለት ተወያዩ። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ጉብኝትም የውጭ ጉዳይ ሚኒስትሩ በአፍሪካ ያደረጉት የመጀመሪያው የስራ ጉብኝታቸው ነው። ሚኒስትሩ በቀጣይ ቀናት ወደ ኬንያና አንጎላ ያቀናሉ። ጅቡቲ ዩናይትድ ስቴትስ በአህጉሪቱ ያላት ከፍተኛ የጦር ሰፈር ነች ያሉት ኦስቲን ካምፕ ሌሚኒዬ በቀጠናው ጽንፈኞችን ለመዋጋትና ደህንነትን ለማስጠበቅ ጉልህ የሆነ ሚና አለው ሲሉ ተናግረዋል። አክለውም ዩናይትድ ስቴትስ በጎረቤት ሀገር ሶማሊያ እየጨመረ የመጣውን የአልሻባብን እንቅስቃሴ ለማጥፋት ከአፍሪካ ህብረት ጋር የሚደረገውን ተልዕኮ ለመዋጋት ከጅቡቲ ጋር በመተባበሯ ኩራት ይሰማታል ሲሉም ተናግረዋል። በዛሬው ዕለት አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስትር የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም በጎርጎሮሲያኑ መስከረም 22 2023 ዓ.ም በሶማሊያ የአየር ጥቃት አለማድረጉን አስታውቋል። ይሁን እንጂ አልሻባብ በቴሌግራም ገጹ አፍሪኮም ባደረገው የአየር ጥቃት 6 ህጻናትን ጨምሮ ከአንድ ቤተሰብ ውስጥ 8 ሰዎችን በጥቃቱ አጥፍቷል ሲልም ከሷል። በሌላ በኩል የሶማሊያ መንግስት ኢሳቅ አብዱላህ የተሰኘ የአልሻባብ ቡድን ተልእኮ ኃላፊና የጦር መሪ ከ7 የግል ጠባቂዎቹ ጋር ባኩል በተሰኘ አካባቢ በዚሁ ጥቃት መገደሉን አስታውቋል። አድማጮች፣ ለምሽቱ ያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 13 2015 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
2016 እንዴት ይዞሃል?
አሁንማ ፀሐይዋም የፈካች አየሩም ሞቅ ያለ አይደል? የአዲሱ ዓመት እቅዳችንን ለመተግበር ተፍተፍ እያለ ነው ሊሊ።
ጎሽ፣ እስቲ አንድ ለዚህ ዓመት ከያዝካቸው እቅዶች አንዱን ንገረን።
ግድ የለሽም፣ ሙያ በልብ ይሻላል።
አይ እንደውም ተጠያቂነት ሲኖር ነው ሰው ተግቶ የሚሰራው። ስለዚህ ከነገርከን እንደውም ለመፈጸም ትታትራለህ። ስለዚህ አንድ ብቻ።
በዚህ ዓመት የምመገበውን የምግብ አይነት ለመምረጥ እንግዲህ ያው እንደምታውቂው በእኔና አንቺ መሀል ይቅር እንጂ ድሜም ትንሽ የቀራረበች ስለሆነ አመጋገቤን ለማስተካከል አስቤያለሁ በዚህ ዓመት።
ጥሩ እቅድ ነው። እንግዲህ ዓመቱ ሲያልቅ ይሄ እቅድ ምን እንደደረሰ ጠይቃለሁ።
አሁንማ ተያዝኩ በይ፣ አንቺም አንዱን እቅድሽን ተናገሪያ።
እኔ ዋናው እቅዴ ከአንተ ጋር ተመሳሳይ ነው። ለራሴ ለጤናዬ ትኩረት መስጠት ነው፣ በተለይ ደግሞ ስፖርት መስራት። በየዓመቱ እያቀድኩ ያልተሳካልኝ ነገር እሱ ስለሆነ እሱን ነው በዚህ ዓመት ላደርግ ያሰብኩት። እንግዲህ አሁን ላለፉት 2 ሳምንታትን በርትቼ ወክ ማድረግ ጀምሬያለሁ። ያው ያዝልቅልሽ በለኝ።
አሁንማ አደባባይ ወጥቷል ዓመታዊ ሪፖርት ስላለብሽ በዚሁ ቀጥ። እኛም ፕሮግራማችንን ግርማ ተፈራ፣ አህመድ ተሾመ፣ ሄለን ተስፋይና መሳይ ተፈራ ሆነው ዘመንሽ ይባረክ እያሉ በሚጫወቱት ዜማ ፕሮግራማችንን እንጀምር።
già de facto per questa eterna lo canto che sta slow a DJ settembre per la canto tatash I'm not love mamma vedi che
አራት ድምጻውያን ተሰባስበው ባዜሙት ዘመንሽ ይባረክ በተሰኘ ሙዚቃ ዝግጅታችንን ጀምረናል። አሁን ወደ መጀመሪያው ቅንብራችን ነው የምናልፈው።
የአልሸባብ ጥቃቶች የደቀኑት ስጋት
ሶማሊያ ከአልሸባብ ጋር የምታደርገውን ፍልሚያ ለማገዝ እንደ አውሮፓና አቆጣጥር ከ2007 ጀምሮ ከሶማሊያ መንግስት ጋር አብሮ ሲሰራ የቆየው የአፍሪካ ህብረት የሰላም ልዑክ ቀስ በቀስ ሀገሪቱን መልቀቅ በጀመረበት ወቅት አልሸባብ በኢትዮጵያ ድንበር አካባቢና በሶማሊያ በሚገኙ የኢትዮጵያ ኃይሎች ላይ የሚያደርሰው ጥቃት እየጨመረ ሄዷል። ይህም ለአፍሪካ ቀንድ ስጋት እየሆነ እንደሚሄድ የአፍሪካ የፖለቲካ ሳይንስ ምሁራን ተናግረዋል።
የሶማሊያ አጎራባች አገሮች ደህንነታቸውን ለማስጠበቅ ወታደራዊና ዲፕሎማሲያዊ ትብብራቸውን ማጠናከር እንዳለባቸው አሳስበዋል። እንግዲህ ምሁራኑን ያነጋግራችሁት አንቺና አስማማው አየነው ናችሁ። ለፕሮግራማችን እንደሚሆን አድርገሽ አሰናድተሽዋል። ወደዚያው እንለፍ።
አልሸባብ በሶማሊያ አጎራባች ሀገሮችና በሶማሊያ በሚገኙ የኢትዮጵያ ወታደሮች ላይ የሚያደርሰው ጥቃት መጠንና ክብደት እየጨመረ መሄዱን የተለያዩ ጥናቶች ያመለክታሉ። ለምሳሌ በሰኔ ወር አልሸባብ በሰሜን ምስራቅ የኬንያ ግዛት 19 ጥቃቶችን አድርሶ ከ30 በላይ የኬንያ የጸጥታ ኃይሎች መገደላቸውን የደህንነት ጥናቶች ተቋም አስታውቋል። በተመሳሳይ ባለፈው አመት የኢትዮጵያን ድንበር ጥሶ በመግባት በኢትዮጵያ የጸጥታ ኃይሎች ላይ ያነጣጠረ ጥቃት ያደረሰው አልሸባብ ባለፈው ሳምንት እሁድ በደቡብ ምዕራብ ሶማሊያ በመትገኘው ባኮል ግዛት የኢትዮጵያ ወታደሮችን ጭነው ይጓዙ በነበሩ ወታደራዊ ተሽከርካሪዎች አጀብ ላይ ጥቃት አድርሷል። አልሸባብ ኢትዮጵያን ጨምሮ በሶማሊያ አጎራባች ሀገሮች ላይ የሚያደርሳቸው ጥቃቶች መጨመር የሶማሊያ መንግስት ታጣቂውን ቡድን ከሶማሊያ ለማስወጣት እያደረገ ባለው ልዩ ዘመቻ ኢትዮጵያና ኬንያ በብቃት ለመሳተፍ ያላቸውን አቅም ለማዳከም ታስቦ ሊሆን እንደሚችል ባለሙያዎች ይገልጻሉ። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ የሆኑት አቶ በፍቃዱ ቦጋለ እንደሚያስረዱት የአልሸባብ ተከታታይ ጥቃቶች ቀጠናውን ለማዳከም እያደረገ ያለውን ጥረት ያመላክታል ይላሉ።
ከተወሰኑ ወራት በፊት ሞግዲሹ ላይ ዶክተር አብይም ኦማር ጊሌም የየሀገራቱ የተመዘገቡ ሹሞች በተገኙበት ስብሰባዎች ነበሩ። ስለዚህ የቀጠናው ሀገራት የመተባበር አዝማሚያም አለ እና ያም አልሸባብን አለርት እያረገ ያለ መስሏል። እና አንድ የቀጠለው ኦፌንሲቭ አለ አገር ውስጥ፣ ቀጥሎ ደግሞ የታቀደ ኦፌንሲቭም አለ። ያንንም ከአሁኑ ለማክሸፍ ጥረቶችን የማድረግ አዝማሚያ ሊሆን ይችላል። ከዛ ባሻገር ጉዳቶችን እየደረሱበት ስለነበረ የሰው ኃይልም የሚቆጣጠራቸው አካባቢዎችንም የማጣት ሁኔታዎች እያጋጠሙት ስለሆነ ስቲል ተጽዕኖ ማሳደር ጥቃቶችን መፈጸም የሚችል አስከር ነኝ የሚል መልእክት ለማስተላለፍ የታለመ ተደርጎ ሊወሰድ ይችላል።
በተለያዩ አመታት በኬንያ፣ ታንዛኒያ እና ዩጋንዳ የተለያዩ ጥቃቶችንና ጉዳቶችን ማድረስ የቻለው አልሻባብ እስካለፈው አመት ድረስ ኢትዮጵያ ላይ ቀጥተኛ ጉዳት ማድረስ ሳይችል ቆይቷል። አሁን ከመሃል ሶማሊያ እየተገፋ እየወጣ ያለው አሸባሪ ቡድን ተጨማሪ የጦር ሰፈሮችን ለማግኘት ጥረት እያደረገ መሆኑን የሚገልጹት ደግሞ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው።
ኢትዮጵያውያንን የሀገር በቀል ሽብርተኝነትን ማበልጸግ በሚል ስትራቴጂ የተለያዩ ብሔር ብሔረሰቦች የወጡ ሃይማኖትን መሰረት ያደረጉ ጽንፈኝነትን ፕሮሞት የሚያደርጉ ኃይሎችን በማስታጠቅ በማሰልጠን ሆም ግራውንድ ቴሮሪዝም ወይም ሀገር በቀል ሽብርተኝነትን ማስፋፋት ላይ ከባድ ስራ እና እንቅስቃሴ ሲያደርግ ነበር እና ኢትዮጵያ ውስጥ በረጅም ዘመን ሲመኙ የነበረውን የሚሊተሪ ቤዝ ወይም ደግሞ ሶሻል ቤዝ የመፍጠር አልሸባብ ሲምፓታይዝ የሚያደርግ የሚቆረቆር ሃይማኖትን መሰረት ያደረገ ኢንክሉዲንግ እርዳታ እህል ኢትዮጵያ በሶማሊያ በኬንያ አካባቢ ድንበሮች ላይ በማከፋፈል መንግስታት ለህዝቦቻቸው የደረሱ አይደሉም የሚል ፕሪቴክስት በመፍጠር ሳይኮሎጂ የሰዎችን ሳይኮሎጂ የማበላሸት ያለ አልሸባብ ምቹ የማድረግ አይነት በተለይ ወጣቶችን በመስጊዶች በትምህርት ተቋማት የማደርጀት የማሰልጠን ስራዎችን ሲሰራ እናያለን፣ እንቅስቃሴ ሲያደርጉ እናያለን።
እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ የተገነጠለችው ሶማሊላንድ እና እንደ አውሮፓውያን አቆጣጠር በ1998 ከሶማሊያ ተገንጥሎ የራስ ገዛ አስተዳደር ያወጀው ፑንትላንድ በይገባኛል የሚከራከሩበት ላሳኖድ የተሰኘች የድንበር ከተማ ያስከተለው ግጭትም እንዲሁ ለአልሻባብ መጠናከር ሰፊ ድል እየፈጠረ መሆኑን ዶክተር ሳሙኤል ይገልጻሉ።
ሶማሊላንድ ውስጥ ያለው ችግር ኢትዮጵያ እንደጅጉ ሊያሳስባት ይገባል ብዬ አስባለሁ። የኢትዮጵያ መንግስት ከዚህ ቀደም ከሶማሊላንድ መንግስት ጋር የሚያደርገውን የጸጥታ፣ የኢንቴሊጀንስ ሼሪንግ፣ የደህንነት እንቅስቃሴዎች አጥብቆ በሁለቱ ወዳጅ ህዝቦችና መንግስታት መካከል ያለውን ግንኙነት ማጠናከር ካልተቻለ የሶማሊላንድ ጸጥታ መደፍረስ፣ የአልሸባብ አካባቢ ውስጥ የመንቀሳቀሻ ግራውንድ ማግኘት እና የሶማሊላንድን የዲፌንስ ላይን ማለፍ ለኢትዮጵያ ተከባድ የሆነ የጸጥታና የሰላም ስጋት ይዞ የሚመጣ ነው ብዬ አስባለሁ እና በዚህ ረገድ ኢትዮጵያ ከሚመለከታቸው ሌሎች አካላት ጋር ጠንካራ ትብብር በማድረግ ምናልባትም ኃይልን እስከ ማስገባት የደረሰ ኢንተርቬንሽን ማድረግ ይገባታል ብዬ አስባለሁ።
አልሻባብ የአፍሪካ ቀንድ በቀላሉ የማይገላገለው በሽታ ሆኖ እንደቀጠለ ቢሆንም የሶማሊያ ሰራዊት ራሱን ችሎ የሀገሪቱን ጸጥታ ማስከበር የሚችልበት አቅም ላይ ደርሷል በሚል እንደ አውሮፓውያን አቆጣጠር ከ2007 ጀምሮ የሶማሊያ መንግስት ከአልሻባብ ጋር የሚያደርገውን ፍልሚያ ሲያግዝ የቆየው የአፍሪካ ህብረት የሰላም ልዑክ በዚህ ሳምንት ከሀገሪቱ መልቀቅ ጀምሯል። ይህ ውሳኔ የተደረሰው ልዑኩን በገንዘብ ይደግፉ የነበሩ ሀገራት በመሰላቸታቸው መሆኑን የሚያሰምሩበት አቶ በፍቃዱ አልሻባብ የብሔራዊ ደህንነት ስጋቷ ሆኖ የሚቀጥለው ኢትዮጵያ ግን ደህንነቷን የሚያስጠብቁ ስራዎችን የበለጠ አጠናክራ መቀጠል እንዳለባት ያሰምሩበታል።
ሀገራት ቢደግፉን ባይደግፉን አልሻባብ ለእኛ ስጋት ስለሆነ አክት ማድረግ አለብን። ያ ደግሞ ብቻችን ብንሆን እንኳን ምን እናጣለን ምን እናገኛለን የምለውን ለማስላት ከአምሶን ምን ተጠቀምን ከአትሚስ ምን ተጠቀምን ያንንስ ደግሞ ስናገኝ የነበረ ጥቅም ካለ አሁን በባይላተራል ቤዝስ ከሶማሊያ ፌዴራል መንግስትና በተለይ ከሚያዋስኑን የሶማሊያ ክልል መንግስታት ጋር ያሉ ስምምነቶችና ትብብሮች አሉ። እነዛን በማጠናከር መሸፈን አንችልም ወይ የምለውን አይ ቲንክ ክሪቲካሊ ኢቫሉዌት ማድረግ ያስፈልጋል።
ባለሙያዎቹ አልሻባብ ኢትዮጵያ አሁን ያለችበት ፖለቲካዊ አለመረጋጋት፣ ግጭት፣ የኢኮኖሚ ቀውስና ተፈጥሯዊ አደጋዎች የፈጠሩትን ክፍተት በመጠቀም ተጨማሪ ጥቃቶችን ለማድረስ እንደሚሞክሩ ስጋታቸውን ገልጸዋል። እሁድ ዕለት በደረሰው ጥቃት አልሻባብ 167 የኢትዮጵያ ወታደሮችን ገድያለው ማለቱን ተከትሎ መግለጫው ፕሮፓጋንዳ ነው ሲሉ ምላሽ የሰጡት በሶማሊያ የኢትዮጵያ አምባሳደር ሙክታር መሐመድ አልሻባብ ከአስር ደቂቃ በላይ በኢትዮጵያ መከላከያ ሰራዊት ላይ መተኮስ እንኳን አይችልም ሲሉ አጸፋውን የመቋቋም አቅም እንደሌለው ተናግረዋል። ደረሰ በተባለው ጥቃት ከ300 በላይ ያልሻባብ ታጣቂዎች ሲገደሉ ከፍተኛ ቁጥር ያላቸው አባላቱ መቁሰላቸውንም የመንግስት መገናኛ ብዙሃን የኢትዮጵያ መከላከያ ሰራዊትን ጠቅሰው ዘግበዋል። የሶማሊያ መንግስት የተጣለበት የጦር መሳሪያ ማቀብ ሳይነሳና የሀገሪቱ ሰራዊት የሶማሊያን ደህንነት ለማስጠበቅ ያለው አቅም ሳይረጋገጥ የአፍሪካ ህብረት ልዑክ ከሶማሊያ መውጣቱ ኢትዮጵያን የበለጠ ተጋላጭ አድርጋታል የሚሉት አቶ በፍቃዱ ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊና ወታደራዊ ትብብር ማጠናከር አለባት ሲሉ ይመክራሉ።
በዲፕሎማሲው ኬንያን በቋሚነት ከጎናችን ማሰለፍ፣ ጅቡቲን በቋሚነት ከጎናችን ማሰለፍ፣ ዩጋንዳን ማሰለፍ፣ ከዛ ባሻገር በኢጋድን በአፍሪካ ህብረትን በዩኤንም ሆነ ከአውሮፓ ህብረትም ጋር ባሉን ግንኙነቶች የቴሮሪዝም ትሬት በቀጠናው ካሉ ስጋቶች ከዋነኞቹ አንደኛው እንደሆነ ሁሌ እኛ እንትን አንደርላይን ማድረግ አለብን።
አልሻባብ የኢትዮጵያና የአፍሪካ ቀንድ ቀጠና ስጋት ሆኖ ይቀጥላል የሚሉት ምሁራኑ ኢትዮጵያ ብሔራዊ ደህንነቷን ማጥቃት የሚያስችሉ የድንበር አካባቢዎችን ለይታ ልዩ ጥበቃ በማድረግና ከጎረቤት ሀገራት ጋር የደህንነትና የጸጥታ ትብብሮችን በማድረግ ዙሪያ ከፍተኛ ስራ መስራት እንዳለባት አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ ሃሽታግ፣ voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። አሁን ለምሽቱ ወደ ያዝነው ሁለተኛው መሰናዷችን ነው የምናልፈው። አሳሳቢውን የኢትዮጵያ ደን ይዞታና መፍትሄዎቹን ይመለከታል። በኢትዮጵያ ያለው ወቅታዊ አለመረጋጋት በኢትዮጵያ የደን ይዞታ ላይ ከፍተኛ ጉዳት እያደረሰ መሆኑን ሁለት የዘርፉ ምሁራን ለአሜሪካ ድምጽ ተናግረዋል።
ባለሙያዎቹ የአካባቢ ደንና የአየር ንብረት ለውጥ ኮሚሽን የደን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ ዶክተር ይተብቱ ሞገስና ዶክተር አባይነህ ደረሮ በኢትዮጵያ ደን ልማት የሰው ሰራሽ ደን ምርምር ዳይሬክተር ናቸው። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ካለፉት ዓመታት ጀምሮ በየዓመቱ በቢሊዮኖች የሚቆጠሩ ችግኞች በመትከል አረንጓዴ ኢኮኖሚን መገንባት ችላለች የሚል ነገርም ይሰማል።
አዎ ልክ ነው። እንግዲህ በሌላ በኩል ደግሞ ጦርነት፣ ግጭትና ለመረጋጋት እንዲሁም ለድርቅ አደጋ ሊያጋለጥ የሚችል የአየር ንብረት ለውጥ መኖሩም ይነገራል። አሁን ያለው ትክክለኛ ሁኔታ ምንድን ነው? አስጊስ ነው ወይ? ከሆነስ ምን መደረግ አለበት? በሚል ዙሪያ ደረጀ እነዚህን ባለሙያዎች አነጋግረህ ያዘጋጀኸው ዘገባ አለ። ወደዛው እንለፍ።
በኢትዮጵያ በይፋ የደን ሽፋን መጠን እስከ 19 ሚሊዮን ሄክታር የሚደርስ ሲሆን ካለው የመሬት ስፋት አንጻር 17% መሆኑን ይፋዊ መረጃዎች እንደሚያሳዩ በኢትዮጵያ ደን ልማት የሰው ሰራሽ ደን ምርምር ዳይሬክተር ዶክተር አባይነህ ደረሮ ይናገራሉ። በተለይም 3% እና 4% በታች መሆኑን የሰማ ሰው ለዚህ አሃዝ እንግዳ መሆኑን የሚገልጹት ዶክተር አባይነህ ይህ የሆነበትን ምክንያት እንደሚከተለው ያስረዳሉ።
በብዙ ሰዎች አምሮ ውስጥ የኢትዮጵያ ደን 40% አካባቢ ከነበረበት ወደ 3% እንደዚህ ወርዶ ነበር የሚል ብዙ ሰዎች አእምሮ ውስጥ ያለ ነገር አለ እና የኢትዮጵያ ሙዲ ባዮማስ የሚባል ፕሮጀክት ነበረ። ያ ፕሮጀክትም ሲያጠና የደኑን ሽፋን ወደ 3.6% አካባቢ ነበር ያስቀመጠው እና ያ ማለት ደን የሚለው ትርጓሜ በዛን ወቅት እነዛ ሪፖርቶች ይዘጋጁ በነበረ ወቅት ወይና ደጋ በደጋ በሃይላንድ አካባቢዎች ያለውን ጥቅጥቅ ያለው ደን የሚያመለክት ነበረ። ከዛ በኋላ ግን በተለይ ኤፍኤኦ 2000 ፎረስት ሪሶርስ አሴስመንት ግሎባል ሪሶርስ አሴስመንት ፎረስት ሪሶርስ አሴስመንት ሲካሄድ አገራት እንግዲህ የተለያየ የደን አይነት አላቸው እና ትርጓሜያቸውም ከሀገር ሀገር ይለያያል። ስለዚህ ሃርሞናይዝ ማድረግ
ያስፈልጋል። ከቱ የተለያዩ ነገሮችን ወደ አንድ አጥተ መደመር አስችልም።
17% ሸፍናል ተብሎ የተገለጸው የኢትዮጵያ ደን ይዞታ ቀደም ብሎ በትግራዩ ጦርነት አሁን ደግሞ በአማራው ክልል ባለው አለመረጋጋት እየተጎዳ መሆኑን የዘርፉ ባለሙያዎች ይናገራሉ። የአካባቢ ደንና የአየር ንብረት ለውጥ ኮሚሽን የደን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ ዶክተር ኢተብቱ ሞጎስ ግን የተባለው የደን መጠን 17% መባሉ እጅግ አነስተኛ መሆኑንና የኢትዮጵያ ደን ክምችት ያለበት ቦታና ጦርነቱ አካባቢዎች የተለያዩ መሆኑን ይገልጻሉ።
ደን አለው ለማለት አንድ ሀገር 20% ቢያንስ 40-70 ያላቸው ደግሞ የተሻለ ደን ያላቸው የሚባሉ ነው። ኢትዮጵያ እንግዲህ ከ20% በታች ነው የደን ሽፋኗ። ጂኦግራፊካሊም ደኑ ያለው ደቡብ ላይ ነው፣ የደቡብ ምዕራብ ቆላማ አካባቢው፣ ደጋማ አካባቢው የተሻለ እንግዲህ ዌስተርን ኢትዮጵያ የተሻለ ሞይስቸር ያገኛል። የአፍሪካ ሞንሱን ዋናነት መዳረሻ ነው። በኢስተርን በኩል ደግሞ እንዲሁ ደግራር የመሳሰሉ አሉ። አብዛኛው ደን ግን የታጨቀው ያው ደቡብ ምዕራብ ላይ ነው። ስለዚህ የት ጋ ነው ጦርነት የሚለው ማሰብ ይጠይቃል። ስለዚህ ለዲፎረስቴሽን ይሄ በተለይ በጣም በብዛት የታወቀው በውሃ ተፋሰስ ጥበቃ ላይ ትልቅ ሚና ያለው፣ በካርበን ስቶሬጅ ቢሆን ትልቅ ቦታ የሚሰጠው ሀይ ካርበን ደንሲቲ ያለው ደን አብዛኛው እንግዲህ ሰላማዊ በሚመስለው አካባቢ ላይ ያለው ማለት ነው።
ኢትዮጵያ ይህን የደን መጠን ለማሳደግ ባለፉት በርካታ ዓመታት ስትሰራበት የኖረችውን እንደገና እያመከነችው መሆኑን ባለሙያዎች ይናገራሉ። ከዚህ አንደኛው ጦርነት ነው። በተለይ ጦርነት በተደጋገመበት በሰሜን ኢትዮጵያ ያለው ደን እጅግ የተጎዳና የዝናብ መጠኑም እየቀነሰ መሆኑን ባለሙያዎቹ ያስረዳሉ። ከጦርነቱ በኋላ ወደ ትግራይ ካመራው ቡድን ጋር መሄዳቸውን የሚገልጹት ዶክተር ይተብቱ በትግራይ ደን መጨፍጨፉና ለ20 ዓመት እንዲያገግም የተሰራው ደን እንደገና ችግር ውስጥ መውደቁን ይናገራሉ።
መሀል ኢትዮጵያ፣ ሰሜን ኢትዮጵያ እንግዲህ ከኢኩዌተር በላቁትን ቁጥር ዝናብ ይቀንሳል እና ብሎም ቢሆን ያው በዘመናት እንግዲህ 20 ሺህ ዓመት ነው የሚባለው ሴትል የተደረገበት ሀገር በመሆኑ ብዙ ደን ጠፍቷል። ኦልሬዲ አሁን ሊኖር የሚችለው እንዲህ የተለያዩ ጥረቶች ነበሩ ከደርግ ዘመን ወዲህ በተፈጥሮም እንዲመለስ በተከላም የተወሰኑ ደኖች ለመፍል የትግራዩ የጦርነት ኤክስፒሪየንስ የሚያሳየን ሰው ለ20 ዓመት እንዲያገግም ያደረገውን የደን ሀብት አጥፍቶታል በጦርነቱ ጊዜ። ምክንያቱም ማገዶ ኤሌክትሪክ የለም፣ በአብዛኛው ማገዶ ተጠቃሚ ከተሚሆን ገጠሪው እና ጫናው ቀላል አይሆን በእርግጥ ያችንም ያለችም ልላትነ የተበጣጠሰችም ትሆን እንዲሁ በከፍተኛ ትግል ላይ ያለ ሪስቶር እያደረገ ያለ ደን ይጎዳል። ኦቪቤስሊ እና በኮንፍሊክት ውስጥ የማይጎዳ ነገር የለም። ባሮመንት ሶሻል ኢኮኖሚክ ሁሉም ዳይሜንሽኖች ችግር ላይ ነው የሚወድቁት ማለት ነው።
በኢትዮጵያ የአረንጓዴ አሻራ መርሃ ግብሮች ችግኞች የተተከሉ የደን ልማት ስራዎች እየተሰሩ ቢሆንም የደን መመናመኑ በመቀጠሉ ምክንያት ከምናገኘው ይልቅ የምናጣው እየበዛ ነው ይላሉ ዶክተር አባይነህ።
እነዚህ ስራዎች እየተሰሩ ያለ ቢሆንም የደን መመናመኑ ግን ስቲል እየቀጠለ ያለ ሂደት ነው። ይህ ሊሰመርበት ይገባል። የደን መመናመን መጠኑ ከጊዜ ወደ ጊዜ ለምሳሌ በፊት 90 ሺህ ሄክታር አካባቢ በአመት ስንትን ይመነጠር ነበር፣ አሁን ወደ 40 ሺህ እንደዚህ ደርሷል ወይ እንደዚህ የሚሉ ፊገሮች አሉ። የመመናመን ሬቱ ቢቀንስም ሌሎች ጥናቶችም አሉ። የት አካባቢ ላይ ከፍተኛ መመናመን አሁንም ድረስ አክቲቭሊ እየተካሄደ እንዳለ የሚያሳዩና እነዚህ የቆላማ ደን የምንላቸው በተለይ አካባቢ ላይ ሲል የመመናመን ደን መመናመን ሂደቱ እንደቀጠለ ነው እና አሁን እየተሰራ ያለው ከማልማት አንጻር ያለው ስራ እንዳለ ሆኖ ከጥበቃ አንጻርም በእርግጥ በአሳታፊ የደን አያያዝ በርካታ የተፈጥሮ ደኖች በማህበረሰቡ እንዲጠበቁ ማህበረሰቡም ደግሞ እንዲጠቀምባቸው ፕሮግራሞች ተቀርጸው ስራዎች ተሰሩ ነው። ሆኖም ግን ስቲል ፊገርስ ወይም ደግሞ አንዳንድ ጥናት ሪፖርቶች የሚያሳዩት ስቲል ኦንጎይንግ የሆነ ወይም ደግሞ ያልቆመ የደን ምንጣሮ ብቻ ሳይሆን ደግሞ ደኑ ራሱ በውስጡ ደግሞ እየተቀየረ እየተመናመነ የሚሄድበት ሂደት ገና ያልተገታና ሰፊ ስራ የሚጠይቅ ነው እና ኔት ጌን ግን ሳይሆን ያለን ከደን መጠን አንጻር ኔት ወይም ደግሞ ምንድነው ከምንጨምረው
የምናጣው እየበዛ ነው።
ናጣው ይበዛል ስቲል እና ያ ገና ያልተሻገር ነው ቻሌንጅን ይህ ሊሰመርበት ይገባል።
አሁን በስፋት እየተተከሉ ስላሉ ችግኞች ከወዲሁ ሊነገርላቸው የሚያስችል ፋይዳ ምንድን ነው? ወደፊትም ምን ለውጥ ሊያመጡ ይችላሉ ተብለው የተጠየቁት ዶክተር አባይነህ ጊዜው ገና ነው፣ ጥናቶች መደረግ አለባቸው ይላሉ።
ደን ላይ የሚሰራ ስራ በአጭር ጊዜ ውጤት ያመጣል ተብሎ አይታሰብም። ኦፍኮርስ በአጭር ጊዜ የሚደርሱ የዝርያ አይነቶች አሉ፣ ግን የደን ውጤት ብዙ ጊዜ ያው ረዘም ያለ ጊዜ ጠብቆ የሚገኝ ስለሆነ ፋይዳውን ለመገምገም እኔ ሳይንሳዊ ጥናቶች መካሄድ አለባቸው። ከየክልሎች ከየወረዳው ከሚመጣው ሪፖርት ባሻገር ጥናቶች ተካሂደው ይሄን ያህል አሁን ያልኩ አይነት ለምሳሌ የደን ቆጠራ እየተካሄደ ነው። እሱ አንድ ጥሩ ጠቋሚ መረጃ ይዞልን ይመጣል ብለን እናስባለን። እና መረጃው ጀነሬት ማድረግ አለብን። አሁን ለመናገር ቱ አርሊ ይሆናል። ኦፍኮርስ በሶስት በአራት ዓመት በሚደርሱ ነገሮች ላይ ለምሳሌ አሁን ፍሩት የፍራፍሬ ዛፎች በሶስት በአራት ዓመት የሚደርሱ ለፍሬ የሚደርሱ ዝርያዎች አሉ። እነሱ በሞት በተደረጉባቸው አካባቢ ላይ ኦልሬዲ ውጤቱን ማየት መጀመር ይቻላል። እንደዚሁ በጣም ፈጣን አዳጊ የሆኑ ዝርያዎች ላይ በሚሰሩ ስራዎች ውጤቶቹን አሁን ማየት መጀመር ይቻላል። ግን አይ ቲንክ ኢኮሎጂ ላይ ምን አመጣ፣ ኢኮኖሚያዊ ጠቀሜታ ምን አመጣ፣ ይህ ስራ ሽፋን ላይ ምን አመጣ፣ ከደን ውጭ ባሉ ቦታዎች ላይ የዛፍ ቁጥር በምን ያህል ጨመረ በሄክታር፣ እንደዚህ የሚሉ ነገሮች ዝርዝር ጥናት ይፈልጋሉ። እና አይ ቲንክ ያንን ነው ማለት የምችለው፣ ጥናቶች ያስፈልጋሉ የሚል
ለደን ልማትና ዝናብ ከፍተኛውን ድርሻ የሚጫወቱት ተራሮች ቢሆኑም የብዙ ተራሮች አገር የሆነችው ኢትዮጵያ ከዚህ ተጠቃሚ አለመሆኗና በተለይ የሰሜን ተራሮች እጅግ የተራቆጡ መሆኑን ዶክተር አባይነህ ይገልጻሉ።
የሰሜኑ ተራራ ከፍታ ከደቡቡ ከፍ የሚል ነው እና ኦፍኮርስ በዚህ በደቡብ ምስራቅ ባሌ አካባቢ ትልቅ ተራራ ያለበት ስፍራ አለ። ግን አብዛኛው በጣም ኤሊቬትድ ሆኖ ያለው የሰሜኑ ነው። የሰሜኑ ተራራ ደግሞ ተራሮች ደግሞ ከደቡቡ ወይም ከደቡብ ምዕራቡ ጋር ስናነጻጽረው በጣም የተጎዳ ነው። ምክንያቱም ደቡብ ምዕራብ አካባቢ ላይ ወደ ኢኩዌተርም ትንሽ ቀረብ የምትልበት ሁኔታ ስላለ የዝናብ ሁኔታውም ምናምኑም የተሻለ ነው እና ሞይስት ነው፣ እርጥብ ደንም ነው እዛ አካባቢ ላይ ያለው። ግን ምስራቅ መካከለኛው ኢትዮጵያና ሰሜኑ ደረቅ የምንለው የተራራ ደን ነው ያለው እና ያው ወደ ሰሜን ስትሄድ ተራሮች በጣም ተራብተው ነው ያሉት እና ሰፋፊ ፕሮግራሞች የሚያስፈልጉት እንግዲህ ተራራ ላይ የሚኖረውን ማህበረሰብ ወዶ አይደለም፣ የመሬት ፍጥረት ነው። ስለዚህ እዛ ላይ ምን እናድርግ የሚል እንደ ማህበረሰብ በየደረጃው በየወረዳው በየቀበሌው ምክክር ማድረግ ያስፈልጋል። አንዳንድ ኬዝ ወደ ጉና ተራራ ላይ እንደዚህ መሰለኝ ለስራ ሄደን ከገበሬዎች ጋር ስንወያይ ገበሬዎቹ መሬት አማራጭ መሬት ቢያገኙ ሌላ ቦታ ክልሉ መንግስት ቢያሰፍራቸው በጣም በደስታ መስፈር ይፈልጋሉ። ግን ያ ነው አሁን እንግዲህ የመሬት ፍጥረቱ አለ እንጂ ማህበረሰቡ እዛ ላይ በመኖሩ ራሱ ከክሮፕ ከምርታማነትም አንጻር ከምንም አንጻር ያን ያህል እነዛ ቦታዎች ግን ኔቸር ፓርክ በሌሎች የደን ልማት ስራዎች ኔቸር ፓርክ ሲባል ነሰሰርሊ ዛፍ ላይሆን ይችላል፣ ጓሳም ሊሆን ይችላል፣ እንደዚህ አነስተኛ ቁጥቋጦዎችም ሊሆን ይችላል እንዳከፍተው እና እኔ አይ ቲንክ ትልቅ ፕሮግራም ያስፈልጋል። ሰሜኑን ማውንቴን አሁን ብዙ የእርከን ስራዎች ተሰርተዋል ማለት በየአመቱ ደግሞ ገበሬው ለተፈጥሮ ሀብት ልማት እያለ ብዙ ጉልበቱን አፍስሷል እና የተሻለውን እንግዲህ በጥምር ደን ግብርና አሰራርና ወደ ደን የመለወጡ ነገር ትኩረት የሚያሻው ከደቡቡ ይልቅ ሰሜኑ ነው። ኦፍኮርስ ሌሎች ባለሙያዎችም እንዳሉት ማለት ነው።
የአገሪቱ በተለይም የግብርና ባህልና የመሬት አጠቃቀም ለደን ልማት ያለውን አስተሳሰብ አዛብቶታል ይላሉ ዶክተር የተብቱ።
እውነት ለመናገር ኢትዮጵያ ባህሉ ራሱ እጅግ በጣም አስቸጋሪ ነው። ባህሉ አራሽ ነው ወይም ደግሞ ሳባው ነጋዴ ነው ከጊዜ በኋላ ያልመጣው እንጂ ሌላ ካልቸራል አክቲቪቲያችን ውስጥ ደን የሚለው የሽፍታ መደበቂያ ወይ ምናምን እንጂ አስፈሪ ቦታ ተደርጎ ነው የሚሳለው እስከዛሬ። እና በካልቸራችን ውስጥ መሬት እንኳን ለመስጠት እንሰስታለን። አሁን ያለ ደንን ወደ እርሻ የመቀየር ህልም ነበረ እስከዛሬ ያሳለፍነው ዘመናችን። ምን ማለቴ ነው? አንድ ገጠሩ ስትሄድ እርሻ መሬት አለ፣ ቪሌጅ አለች፣ ግጦሽ አለ፣ ደን ስትለው ይሄ ደንማ የሚጠፋ ነው። ይሄ ካልቸር አግራሪያን ካልቸር በጣም ጎድቶናል። እንደ ተራራማ ሀገር ይልቅ ውስጥ ደን ላይ ኢንቨስት ብናደርግ እርሻውን ተስተካክሎ ሃይድሮ ፓወር ከውሃ ከተማ ልማቱ ከዚህ ከኢነርጂ ጋር ተያይዘው ነው መስኖ ልማት በየቆላዎች አካባቢ ያለው እንቅስቃሴ ሁሉ ቱሪዝሙ የተዋበ ሀገር በመፍጠር ራሱ ደን በቃ ሁለገብ የሆነ ለውጥ ለማምጣት የደን ልማት የደን ጥበቃው ትልቅ ሚና እንዳለው የሚረዳ የተማረ ትንሽ ማህበረሰብ አለ። እንደ ማህበረሰብ ግን ሪሊ ይህንን ትልቁን ጉዳይ የፕሮስፔሪቲ መሰረት መሆኑን ደንን የህልውናውም ደግሞ ሪሊ ማረጋገጫ መሆኑን የተረዳው ማህበረሰብ አልነበረም። ትንሽ ትንሽ አሁን በችግኝ ተከላ መተናል። ችግኝ ግን በቢሊየን እየቆጠርን እንደ ዋና ሜትሪክስ መውሰዱ ተገቢ አይደለም ባይ ነኝ። ከቀበሌ ወረዳ፣ ዞን እስከ ክልል እስከ ፌዴራል ድረስ መሆን ያለበት
እተክላለሁ ፕላን የሚደረገውም በዚህ ሄክታር ኦፍ ደን መባል አለበት። አንድ ሄክታር ደግሞ ምን 10-15 ዛፍ ለያዘ ደናተለው ማንልች እንደ ፎረስትሪ ስታንዳርድ እንደውም በቲምበር ከሄድ በክዳበ ሞደርን ሃይቴክ ፕላንቴሽን ስኬል እስከ 2500 3000 ዛፎችን መያዝ አለበት እና በዛ መልክ እየተሰራ ነው። ሪሊ ሪፖርት የሚደረገው ስ በቪሌጅ ግዶሞር ያለበት ውስጥ በሄክታር ውስጥ አንድ ቀበሌ የፈጠሩ የተሸፈነ አረንጓዴ የሆነ አገልግሎት የሚሰጥ አየሩን የሚቀይር በቲምበር ለእንጨቱም ውጤታማ የሚያደርገን ነው እየሰራ ያለ ነው የሚለው ገና ነው ሚል ገና ሁሉም ሀገሮች 15 ዓመት ይከስራሉ። ከዛ በኋላ በዘመቻ እንደማይሳካ ህዝቡ በማነቃነቅ ብቻው እንደማይሳካ ኢንቨስትመንት እንደሚጠይቅ ሳይንስ ቴክኒካል ነገሮች እንደሚጠይቅ መሬት ራሱ እንደ ካልቸር ለእርሻ መሬት እንደምንሰጠው ለደን መሬት ፎረስት ላንድ የሚባለው ኮንሰፕት ራሱ በደንብ ዲቨሎፕ አድርጎ ከመሬታችን ከኢትዮጵያ ቅድም እንዳልኩ 40% ቢሆን የተሻለ ኢኮሎጂካል ስቴቢሊቲ ያላት ሀገር ትሆናለች። ያንን መሬት ለመስጠት ራሱ ፈቃደኝነት መኖር አለበት። ያ ፈቃደኝነት ደግሞ በህግ መደገፍ አለበት ቢነው በተቋማት ሳቅ መደገፍ አለበት እና ብዙ እንቅስቃሴዎች አሉ። የልፋታችንን ያህል እንደው ውጤት ስላላየን ተስፋ መቁረጥ የለብንም። ብዙ ሀገሮች በዚህ ውስጥ ነው ያለፉት። ነገር ግን መስተካከል ያለበትን ባለሙያዎች የሚናገሩትን ነገር ሰምቶ ፍሮንቱ ላይ እዛ የሚሰራበት ቦታ ላይ ባለሙያ ስምሪት ኖሮ በሄክታር ምን ያህል ደና ነው በዛ ቀበሌ ላይ የፈጠርከው የሚለው ጥያቄ ነው ያለበት እንጂ በችግኝ ምን ያህል ሚሊዮን ምን ያህል ሚሊዮን የሚለውም ብንቶ
ደን ልማት በከተማ ዛፎች ብቻ ሳይሆን ዋናው ገጠር ነው የሚሉት ዶክተር አባይነህ የደን ችግር በተቃረኑ ፖሊሲዎችና ተናጥል እርምጃዎች ሳይሆን ሁሉን አቀፍ ለውጥ መካሄድ ይኖርበታል ሲሉ ይከራከራሉ።
ሶሻል ፎረስት የከተማ አርባን ፎረስት ላይ ለጌጥ ለምን የሚተከሉ አሉ። ገጠሩ ዋናው በደን ሸፈን የሚባለው በጥናት ተመስርቶ ነው አይደለም? አንዳንዱ እኮ የሚጠፋውም ክላይሜቱ ወይም ሰው የሚሰራል ተመቸው ፒኤች የሚባል ነገር አለ፣ ፈርቲሊቲ ብዙ ነገር አለው አፈር ውስጥ። ክላይሜት ውስጥ ደግሞ የሚፈልገው ሂሚዲቲ ይኖራል። አንዳንድ ዛፍ 60-70% ሂሚዲቲ ከሌለው ደህና ዝናብ ከሌለው አይጸድቅም። ከብቶች በዛ ላይ ልክ ናቸው። እዚህ ሀገር ልክ ግጦሽ ካልቸር ነው ስሱ ከደን ልማት ጋር አይሄድም። ብዙ የሚታረቁ በህግ በተቋም በቴክኒካል አስፔክቶች በፖሊሲ በጣም ይስተካከሉ ነገሮች መኖር ያለባቸው። በዛው ልክ ኢንቨስትመንት ነው የሚጠይቀው። በሀገር አሁን ያለው ኦፖርቹኒቲ አለ። በዚህ በአየር ንብረት ለውጥ ማንኛውም ሀገር ካርበን ማከማቸት የሚችል ስራ ደኖች ያ በሞተን ዘስ ካርበን ነው የሚያከማቸው ሶዳ ካላቸው እስከሰራ ድረስ የገንዘብ ድጋፍ አያጣም ብዬ ነው። ሲስተሙን ፋሲሊቲውም የተቋሙን መፍጠር ሊሆን ይችላል እንጂ ባይዘው ሲያርጂ ፋሲሊቲ ይባላል። ብዙ ሀገሮች አሁን የተወሰነ ገንዘብ እያስገቡ እኮ በየአመቱ 100 ቢሊየን ምናምን የሚባሉ ነገሮች ዶላር ድረስ ይገባል እኮ እኛ ጋር በዚህ በደን ልማት እና እነዚህ ሁሉ ነገሮች ሲስተካክሉ ነው። መሬት አለ ወይ የተለየ መሬት ውስጥ ወደ ደን እየተለወጠ ነው። በሙያና በቴክኒክ ቅድም ያልካቸው ችግሮችን እንትን በሚያደርግ የተመረጠ ዛፍ ለተመረጠ አላማ እዛ ቦታ ላይ የተከለ ነው ወይ የሚለው ሁሉ በፖሊሲ የእንስሳት ልማት ኦብጀክቲቭ አለን፣ የደን ልማት ኦብጀክቲቭ አለን። እንዴት ነው የሚታረው? እንዲያው ሌላው የሚያስቸግር ነገር ግብርና ሚኒስቴር ብትሄድ ገና 70 ሚሊዮን ሄክታር የሚታረስ መሬት አለኝ ይላል። እንዲያ ደግሞ 40% ማለት እንግዲህ 40 ሚሊዮን ቢያንስ የኢትዮጵያ መሬት በደን መሸፈን አለበት። ይህ እንዴት አንታጎኒስቲክ የሆኑ ፖሊሲዎች ከተለያዩ ተቋማት በአንድ መንግስት በአንድ ሀገር ውስጥ እየተካሄደ በጣም ቻሌንጂንግ ነገሮች አሉ እና የፖሊሲውን ሃርሞናይዝ ማድረግ፣ ተቋማትን ማጠናከር፣ ህዝብ መሳተፍ ባለበት በአቅሙ እንዲሳተፍ ማድረግ። ሶሻል ፎረስትሪ ላይ ችግር የለም። በካምፔን በምን የሚሰራው ከተማ ውስጥ በጓሮ በምን የሚተከለው ላይ ይሳተፍ። ምናልባትም ገጠር ውስጥም ደግሞ አንዳንድ ጉልበትም አስተዳደሩ የሚጠይቁ ወፈር ሊሆን ይችላል። የተለያዩ ነገሮችን ሊያግዝ ይችላል። የግድ ነው፣ እገዛ ያስፈልጋል። ግን ኢንስቲቱሽናሊ ከላይ ከጠቅላይ ሚኒስትር አይዞ እያንዳንዱ ሬለቫንት ውሃ ላይ የሚሰራ እርሻ ላይ የሚሰራ ደን ላይ የሚሰራ መሬት የሚፈልገው ማንኛውም ተቋም አብሮ እየተመራ የማይቃረኑ ኦብጀክቲቮች ተቃረኑ ያርቃሉ እያስተካከለ መሄድ የግድ ያስፈልጋልና ሪሊ ኦቨርሃውል የሚደረጉ ብዙ ነገሮች አሉ። ሰክሰስፉል ከመሆናችን በፊት ይረማ
መስከረም 7/2016 በተካሄደው ሁለተኛው ምዕራፍ የመጀመሪያው ዓመት የአረንጓዴ አሻራ መርሃ ግብር ማጠቃለያ ጠቅላይ ሚኒስትር ዶክተር አብይ አህመድ መርሃ ግብሩ ከተጀመረ እስካሁን 32.5 ቢሊዮን ችግኞች መተከላቸውን ጠቅሰዋል። የአሁኑን ጨምሮ በአራት ተከታታይ ዓመታት 25 ቢሊዮን ችግኞች ለመትከል መታቀዱንም ተናግረዋል። እስከ ዛሬ ከተተከሉት ችግኞች ምን ያህሎቹ እንደጸደቁ ለማወቅ ጥናት የሚያስፈልገው ሲሆን አሁን ባለው መረጃ አጠቃላይ የኢትዮጵያ ደን አንጻር እየለማ ካለው እየጠፋ ያለው ደን የሚልቅ መሆኑን ያነጋገርናቸው ባለሙያዎች ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ከአሜሪካ ድምጽ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዶአችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ ደረጀ ደስታና ስመኝሽ የቆየ ወይም ሊሊ ነን።
በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። አሁን ግን ሰዓቱ የሙዚቃ ነው አይደል?
ትክክል። ከቀድሞቹ የኛ አባላት አንዷ የነበረችው ለምለም ኃይለ ሚካኤል በላ ለበለሃ ያለች የምትጫወተውን አዲስ ሙዚቃ እንጋብዝና በሱ ዘና ብለን እንመለሳለን።
አሪፍ ምርጫ ነው። ለምለም ትቀጥላለች። መሰናዷችን አሁንም ይቀጥላል። ተከታዩ ዝግጅታችን ምን ይሆናል ሊሊ? ተከታዩ ደግሞ ከሳምንታት በፊት በአዲስ መልክ ወደ ተመልካቹ ተመለሰውን ተወዳጁን ምን ልታዘዝ የቴሌቪዥን ድራማ ይመለከታል።
ታዲያ ምን ልታዘዝ?
ሰዎች የፖለቲካ ይዘት ባላቸው ጽሁፎች፣ ትችቶችና ትንታኔዎች ለእስር ይዳረጉባታል በምትባለው ኢትዮጵያ ከአራት ዓመት በፊት ምን ልታዘዝ በሚል ርዕስ በሀገር ውስጥ ቴሌቪዥን ይተላለፍ የነበረው ስላቃዊ ተውኔት ፖለቲካ ቀመስ መልእክቶችን፣ አሽሙሮችን እና ሽሙጦችን በድራማ መልክ በማቅረብ የብዙ ተመልካቾችን ቀልብ መያዝ ችሎ ነበር።
በወቅቱ የነበረበትን ሳንሱርና ጫና ተቋቁሞ በሶስት ምዕራፍ የተላለፈው ምን ልታዘዝ በበረታበት ጫና ቢቋረጥም ከአራት ዓመት በኋላ በአራተኛው ምዕራፍ ወደ ተመልካቹ ተመልሷል። ሊሊ እንግዲህ ምን ልታዘዝ በሚያነሳቸው ሐሳቦች ባሉበት ተግዳሮቶችና ስላቃዊ ተውኔቶች ለማህበረሰቡ ባላቸው ፋይዳ ዙሪያ ከድራማው ጸሐፊ ዳይሬክተርና ፕሮዲውሰር በኃይሉ ዋሴ ወይም ዋጄ እንዲሁም ከድራማው መሪ ተዋናይ ሚካኤል ታምሬ ጋር ቆይታ አድርገሽ ነበር። ወደ ዝግጅቱ እንለፍ።
አቤት ይሄ ሁሉ ጋዜጣ ሲገለጥ የት ነበራችሁ?
ማለት
ቃሉ ሙሉ ሲያነቡ ቢውሉ ዝም ብለው ነው እንዴ?
አሃ ላይናቸው ጥሩ አይደለም ማለት ነው።
ምን ልታዘዝ የቴሌቪዥን ድራማ ከአምስት ዓመት በፊት በፋና ቴሌቪዥን መተላለፍ ሲጀምር መቼቱ አንዲት አነስተኛ ካፌ ውስጥ ነበር። አልቀበት በተሰኘ ገጸ ባህሪ በሚመረው በዚህ ካፌ ውስጥ የሚሰሩት 3 አስተናጋጆችና አንድ ባሪስታ እንዲሁም ካፌውን ለመጠቀም የሚገቡ የተለያዩ ሰዎች በኢትዮጵያ ያለውን ነባራዊ ሁኔታ እንዲያንጸባርቁ ተደርገው ነው የተሳሉት። በምን ልታዘዝ ከመንግስት አስተዳደራዊ ተግዳሮቶች አንስቶ ኢኮኖሚያዊ፣ ማህበራዊና ሌሎች በማህበረሰብ ውስጥ የሚነሱ ችግሮች ይንጸባረቃሉ፣ ይተቻሉ።
ከራን ለዘዘሩ ግን እንዴ የኔም እንደዛ አለበት?
አረ የለብህም።
የለብህም ያንተ አራሚ ነው።
አራሚ
መጨረሻው ምን ይላል?
አራሚ
ይሆናል።
ምን ልታዘዝ ከአራት ዓመታት መቋረጥ በኋላ ወደ ተመልካች ሲመለስ ካፌውን ጨምሮ የካፌው ሰራተኞች፣ ተጠቃሚዎች፣ ጋዜጣ አዟሪዎች ሁሉም ማረሚያ ቤት ውስጥ ገብተዋል። ከጀርባው ታራሚ የሚል ጽሑፍ የተጻፈበት ተመሳሳይ ልብስም ለብሰዋል። የድራማው ጸሐፊ፣ ዳይሬክተርና ፕሮዲውሰር በኃይሉ ዋሴ የድራማውን መቼት ወደ ማረሚያ ቤት የቀየረው በአሁኑ ሰዓት ኢትዮጵያ ውስጥ ሁሉም ሰው ታራሚ በመሆኑ ነው ይላል።
መታረም የሌለበት አካል የለም ብለን አላስብም። ፐርሰናል ሁላችንም መታረም አለበት ብዬ አስባለሁ። ኢትዮጵያ ውስጥ የሚሳተፍ በትልቁ ደግሞ ፖለቲካ ላይ የሚሳተፉ አካላት ለገባንበት ቀውስ ኃላፊነት አለባቸው ብዬ አስባለሁ። መታረም አለባቸው ብዬ አስባለሁ። ወደ ውጭ አሁን እንደ አንድ ጸሐፊ ራሴን ከኢትዮጵያ ወጣ አድርጌ እንደዚህ ኢትዮጵያን ባያት እንደሆነ ወጣ አድርጌ እንደሆነ ነገር ባያት ማለት ነው። መርከብ ብትይ ከመርከቡ ወጣ አድርጌ መርከቡን ባየው መታረም አለብን ከእስር ቤትነቱ ልክ መታረሚያ ቤት የሚለው እና ያልታሰረ የለም መታረም የሌለበት ሰው የለም ብዬ አስባለሁ። ስለዚህ ያ ነው ካፌው እዛ ውስጥ ገብቷል።
ከሳምንታት በፊት በድጋሚ ወደ ቴሌቪዥን መስኮት የተመለሰው ምን ልታዘዝ ከተለመደው ወጣ ባለመልኩ የመጣበት ፖለቲካዊ ሳታየርነቱ በተመልካች ዘንድ ከፍተኛ ተቀባይነትን ቢያስገኝለትም ለበርካታ ፈተናዎችም አጋልጦታል። እያንዳንዱ የድራማው ክፍል ከመታየቱ በፊት ከሚደረግበት ሳንሱር ጀምሮ በርካታ ጫናዎችን እንዳስተናገደም ቢንያም ይገልጻል።
የተለያዩ ጫናዎች ነበሩ። ድራማው እንዳንሰራ ከያን ጊዜ ስንሰራ ከነበረው ቴሌቪዥን ጣቢያ ጋር ችግሮች ነበሩ። ከድራማውን ኢንተርቴን ከማድረግ ይልቅ ስብሰባ ምናምን ኮንተንቶች ላይ በጣም ብዙ ዲስከሽኖች ነበሩ። ያ ለሚጽፍ ሰው ለሚያዘጋጅ ሰው ለፍቶ ሰርቶ ሄዶ ኮንተንት ለሚሰጥ ሰው ኮንተንት ላይ እንደገና ስብሰባ መሰብሰብ በጣም ያደክማል፣ ያለፋል እና ያ በራሱ የአእምሮ ዝለት አለው። ከዛ የምንችለውን ያህል ዲሊቨር ካደረግን በኋላ መጨረሻ ላይ ጫናዎቹ እየበረቱ ሲመጡ እስቲ እስከዛሬ ያልነው ይበቃል፣ ከዚህ በኋላ ደግሞ ጊዜው ሲፈቅድ ከእንደገና እንመጣለን አለን። ግን ቶሎ ጊዜው አልፈቀደም ነበረ።
በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በፖለቲካ ተሳትፎ፣ በነፃ ሚዲያ እና በሌሎች አፋኝ ህጎች ዙሪያ የታዩ መሻሻሎች ተመልሰው መጥፋታቸውን የተለያዩ የመብት ተሟጋች ተቋማት ይገልጻሉ። በርካታ ጋዜጠኞች፣ ጸሐፊዎችና ተቺዎችም ለእስር ተዳርገዋል። እነዚህ ሁኔታዎች ግን በኃይሉን በጽሑፉ ከሚያነሳቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች አልገቱትም። ለዚህ ደግሞ ምክንያቱ ስለ ሀገሬ ስለሚያገባኝ ነው ይላል።
ኃላፊነት የሚሰማኝ ስለ ሀገሬ የሚያገባኝ አንድ ዜጋ ነኝ ብዬ አስባለሁ። እነኝም ደግሞ እና እኛ ሀገር ደግሞ እንደዚህ የሚሰማሽ ከሆነ ማለት ነው ፖለቲካውን አለመከታተል፣ የፖለቲካውን ሁኔታ አለመስማት አትችይም። እኔ ደግሞ ሙያዬ ጸሐፊ ነኝ። ከዛ በፊት ፊልሞች እሰራለሁ፣ አዘጋጃለሁ። እጄ ላይ ካሜራ አለ፣ እጄ ላይ እስክሪብቶ አለ። ስለዚህ የዚህ ጉዳይ ቪክቲም ከሆንኩኝ ይሄ ነገር መውጣት አለበት፣ እንደ አንድ አርት ሰው በሆነ መንገድ ኤክስፕረስ መደረግ አለበት።
በምን ልታዘዝ ድራማ መሪ ገጸ ባህሪ የሆነውን አያልቅበትን ወክሎ የሚጫወተው ሚካኤል ታምሬ ነው። ምን ልታዘዝ በአዲስ መልኩ ሲመለስ በምን መልኩ መሆን አለበት በሚለው ላይ ብዙ ተወያይተንበታል የሚለው ሚካኤል የማረሚያ ቤት መቼት አሁን ኢትዮጵያ ያለችበትን ሁኔታ የሚገልጽ ነው ይላል።
የዛሬቷን ኢትዮጵያ ብቻ ሳይሆን ያለንበትን የአእምሯችን ሁኔታ፣ አሁን መንፈሳችን ህሊናችን ያለበትን ሁኔታ ይገልጻል። እንዳልሽው ከአራት ዓመት በኋላ አደለ የመጣው ሰው አራት ዓመት ኖረን እና በበፊቱ ካፌ ሊመጣ አይችልም። ምክንያቱም ነገሮች በጣም ተለዋውጠዋል። አሁን ካለው ነባራዊ ሁኔታ አንጻር ሰዎች በምን አይነት ቁመና ላይ ነው ያሉት፣ በምን አይነት ያስተሳሰብ ሁኔታ ውስጥ ነው ያሉት የሚለው በጣም ኢምፖርታንት ነበረ።
ሚካኤል ወክሎ የሚጫወተው አያልቅበት አስተዳዳሪ ወይም አመራር ላይ ያለ በመሆኑ በርካቶች ገጸ ባህሪውን ኢትዮጵያ አሁን ካላት አመራሮች ጋር ያመሳስሉታል። የገጸ ባህሪው ንግግሮችና ድርጊቶችም ፖለቲካዊ አሽሙሮችን ያዘሉ ናቸው። ታዲያ ሚካኤልን ለእስር ይዳርገኛል ብለህ አትፈራም ወይ ስል ጠየቅኩት።
አይ እንደዛ አላስብም። እውነት ለመናገር ይኖራል ብዬ አላስብም። ከኖረን በቃ ሌሎቹ እንደተቀበሉት መቀበል ነው። ግን አይ ሆፕ አይኖርም ብለን እናስባለን። ለምን መሰለሽ? ትልቁ ነገራችን እንዴት ነው መፍትሄ የምናመጣው የሚለው ነገር ላይ ነው ትኩረት እያደረግን ያለ ነው። ሰዎች እንዲነጋገሩ፣ ጉዳዩ ላይ እንዲወያዩ ለማድረግ የሆነ የጀመርነው ነገር አለ። ስለዚህ ይሄኛውን ሁሉም ሰው ይረዳዋል ብለን እናስባለን።
ሚካኤልን ከእስር ስጋት ይልቅ የሚሰማው ኩራት ነው። በምን ልታዘዝ ድራማ ላይ ዋና ገጸ ባህሪውን ወክሎ በመሳተፉም ራሱን እንደ እድለኛ ይቆጥራል።
ይህ በጣም ነው ደስ የሚለኝ። ለእኔ ምን ልታዘዝን መስራት እድል ነው ብዬ ነው የማስበው። ስሜቴን ለመግለጽ የሚሰማኝ ነገር ሪፍሌክት ለማድረግ ላይ ደሚታቅ ያልሰርልም። አሁን እኛ እዚህ ያለው ነገር በየዕለቱ የምንስመው ነገር የሚያስጨንቅ ነው ምናምን። ሌላው ሰው ይህንን ስሜቱን የሚያስተነፍስበት መንገድ የለው። እኔ እሷ ልህ ያለኝ ቢያንስ እነሰንበታ አወራበታለሁ። ስለዚህ ለእኔም ሕክምና ነው ይሄ ጭንቅ የሚለኝ ነገር ያክምልኛል።
በኃይሉ ምን ልታዘዝ በድራማው ለሚሳተፉ ተዋናያን ብቻ ሳይሆን ለተመልካቹም መተንፈሻ እንዲሆን ነው ፍላጎቱ። ዋና ዓላማውም በድራማ ውስጥ በሚነሱ ሀሳቦችና በሚተላለፉ መልእክቶች ወደ ተግባር የሚመሩ እንዲሁም ለሀገር ህልውና የሚጠቅሙ ሀሳቦችን ማንሸራሸሪያ መድረክ መፍጠር መሆኑንም ይናገራል።
በተለይ ሀገር እየመሩ ያሉ ፖለቲካው ላይ ዲስኮርሱ ላይ በጣም የሚሳተፉ ሰዎች እንዲያውቁት የምንፈልገው የሚታዘብ ስለ ሀገር ግድ የሚለው ዜጋ እንዳለ አንዳንዴ እንደዛ ያንን የሚረሱት ይመስለኛል። የሆነ አይነት ዓለም ውስጥ ያሉ አይነት ስሜት ይሰማኛል እንደዛ። እና ግድ የሚለው ሰው እንዳለ እንዲያውቁ እንፈልጋለን። ሀሳባችን እንዲሰማ እንፈልጋለን። አድሬስ እንዲ ስለዚህ የምናነሳቸው ሀሳቦች ከዚህ የሚወጡ ናቸው። በትልቁ ሀገርን ነው የምናየው እና ሀገሪቷ ላይ የሚከናወኑ ክንውኖችን ሶሻልም ፖለቲካ ያው ፖለቲካው የአንድ የማህበረሰቡ አንድ አካል ስለሆነ ቅድም እንዳልኩሽ ደግሞ እኛ ጋር ስለበዛ እነሱን ሀሳቦች ነው የምናነሳውን ኤክስፕረስ የምናደርገው። ዋናዋን ኢትዮጵያ ትልቋን ኢትዮጵያ እንፈልጋታለን፣ እንወዳታለን። በቃ ከዚህ ነው እንግዲህ የሚወጣው ሀሳቦቹ ኢትዮጵያን ከመውደድ ኢትዮጵያን ከመፈለግ የሚመጣ ነው።
በአዲስ መልክ የተመለሰው አራተኛው የምን ልታዘዝ ምዕራፍ ዘጠነኛ ክፍል ላይ ደርሷል። በሀገር ውስጥ ሀገሬ ቴሌቪዥን ላይ ከሚከታተለው ተመልካች በተጨማሪ ምን ልታዘዝ በሚል የዩቲዩብ ገጹ ላይ በመቶ ሺዎች የሚቆጠሩ ተመልካቾች በየሳምንቱ በጉጉት ይጠብቁታል። በዚህ መሀል ታዲያ ዳግም ቢቋረጥስ የሚለውን ስጋት በርካቶች ይጋሩታል። ቢንያምን ጨምሮ
አይዲያ መውጣት አለበት፣ ሰው መናገር አለበት ብሎ የሚያስቡ ከሆነ ይህን የሚያስቡት ለራሳቸው ብቻ ብሎ አይደለም፣ ለሀገር ብለው ለማህበረሰቡ ብለው የሚያስቡ ከሆነ ያሰሩናል። ስለዚህ እንጀምር ብለን የጀመርነው እና እስካሁን እየሰራን ነው። አላቅም፣ አሁን ነገ ምን እንደሚፈጠር አላቅም። እኛ እያንዳንዷን ክፍል እንደ መጨረሻ ክፍል ነው እየሰራን ያለ ነው። ኦነስትሊ ስፒኪንግ ሊያቆሙት ይችላሉ፣ አላቅም። የሚያስቀጥሉን ከሆነ ደግሞ በትልቁ ለሀገር አስበዋል ብዬ አስባለሁ። ፐርሰናሊ የሆነ ነገር ኤክስፕረስ እየተደረገ ነው፣ ይጠቅማል ብለው አስበዋል ማለት ነው።
ከዩኒቨርሲቲ በሲቪል ሳይንስ የተመረቀው እና ከፊልም ስራው ጎን ለጎን ከቤተሰቦቹ ጋር አንደኛ ደረጃ ትምህርት ቤት የሚያስተዳድረው ቢንያም ከምን ልታዘዝ በተጨማሪ አስኳላ የተሰኘ በዲኤስቲቪ ላይ በሰባ ክፍል የተላለፈ የቴሌቪዥን ድራማ እና ሌሎች የፊልም ስራዎችን ሰርቷል። በሁሉም የኪነ ጥበብ ስራዎቹም እሱ ከማህበረሰቡ የተማረውን የወረሰውንና ያሳደገውን ማጋራት እንደሚፈልግ ይገልጻል።
እኔ የተማርኩት ሞር ከማህበረሰቤ፣ ከሃይማኖቴ፣ ከሀገሬ ታሪክ ነው እና በዚህ ውስጥ ነው የኖርኩት እና ይህንን ሼር ማድረግ እወዳለሁ። ይህን ኤክስፕረስ ማድረግ ደስ ይለኛል እና ማስተማር ሳይሆን መመካከር፣ ከሰው ጋር ሼር መደራረግ ደስ ይለኛል፣ በተለይ ከትውልዴ ጋር።
የፖለቲካ ሳታይር ወይም ፖለቲካ ቀመስ ስላቃዊ ተውኔት የፖለቲካ አስተያየቶችና አመለካከቶች በነጻነት እንዳይንሸራሸሩ በሚከለከልባቸው ማህበረሰቦች ውስጥ ፖለቲካዊ መልእክቶችን ለማስተላለፍ ጥቅም ላይ ይውላል። ከምን ልታዘዝ በተጨማሪ ግራና ቀኝ የተሰኘ ተመሳሳይ ዘውግ ያለው የቴሌቪዥን ድራማ ላይ እየተጫወተ የሚገኘው ሚካኤል ኢትዮጵያ አሁን ላለችበት የፖለቲካ ውጥንቅጥ የፖለቲካ ሳታየር ትልቅ አስተዋጽኦ አለው ይላል።
በፖለቲካ ሳታየር ነው አሁን ምን ልታዘዝም ግራ ቀኝ አሽሙር ነው ሽሙጥ ነው ስለዚህ ማጋነን ይፈቀድልሻል እንደም አሁን እንትን ላይ ምን ልታዘዝም ላይ ሆነ ግራ ቀኝ ላይ የተቸገር ነው ምንድን ነው እንደዛ ልናሸሙር ሽሙጥ ልናደርግ የፈለግነው ነገር ለሪያሊቲ እየቀረበብን መጣ አሁን እንደውም ስናወራ አረቻ ጋር እንደው አላስቆም ካረችን እንባባላለን እየቀደመችን አሁን ሳምሃው እንደምን ልታዘዝ እንደ ግራ ቀኝ አይነት ስራዎች ህብረተሰቡ ላይ አንድ የሆነ መወያያ ነጥብ መፍጠር ይችሉ እንደሆነ ትልቅ አስተዋጽኦ ነው ብዬ አስባለሁ።
በወንዶች ማረሚያ ቤት ውስጥ የተመለሰው ምናባቢው ምን ልታዘዝ ካፌ በቀጣዮቹ ክፍሎች የሴት ታራሚዎችንም እያስተዋወቀ ይቀጥላል። ቢኒያም እንደሚለው እሱና ሁሉም የድራማው ተሳታፊዎች ቢያንስ ተጨማሪ 3 ምዕራፎችን ለመጓዝ ተዘጋጅተዋል። ድራማው መቆየት እስከቻለበት ጊዜ ድረስም ለማህበረሰቡ የፖለቲካ መተንፈሻ ሆኖ ያገለግላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምን ልታዘዝ ባልደረቦችን ዋጄንና ሚኪን እናመሰግናለን። ሁሉንም የድራማ አካል የሆኑ ተዋንያን እንዲሁም ከካሜራው ጀርባ ያሉ ባለሙያዎችንም በርቱ እንላለን።
አዎ በርቱ። ከእናንተ ብዙ ስራዎችን እንጠብቃለን። እኛ ግን ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል።
ልክ ነው ደሬ። ከዛ በፊት ግን ለመሰናበቻ ያዘጋጀነው አንድ ሙዚቃ አለ። ቆየት ያለውን ጥላሁን ገሰሰ አይከዳሽም ልቤ እያለ የሚጫወተውን ሙዚቃን ጋብዝ።
አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ።